ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ተሰጥተናል ያለ አበል ያለ ደግሞ የቤት ስራም የምንገብለው አጥተን ያው ጎዳና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክር ጥያቄያችን የምናቀርብበት አቅበንም ለዚህ የመሰጠን አቀራጥተናል።
ላለፉት ሁለት ወራት ደሞዝ አለን
የማዕከላዊ ስታቲስቲክስ ድርጅት ሰራተኞች አንዱ ናቸው። በጉዳዩ ዙሪያ የመንግስት ባለስልጣናትም ይናገራሉ። ዝርዝሩን በአብይ ርዕሳችን እናሰማለን።
በቅርቡ የተካሄደውን የአንጎላ ብሔራዊ ምርጫ በስነ ስርዓት የተካሄደና ሰላማዊ ነበር ሲሉ ታዛቢዎች አወደሱ። ተቃዋሚዎች ግን ምርጫው ተጭበርብረዋል፣ እነርሱ በነጻ አካል አስቆጥረው የተለየ ውጤት አግኝተዋልና እንደገና ውጤቱ ይቆጠር እያሉ ነው። የዚህንም ዝርዝር ይዘናል፣ በመጽሔት ይቀርባል።
አሁን የዕለቱን አበይት ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን እየዳበረ ያለውን የኒውክሌር መርሃ ግብርን አስመልክቶ ከሀገሪቱ ጋር ንግግር መክፈቱ የሚመረጥበት ጊዜ አይደለም ሲሉ ለብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ተናግረዋል። ፕሬዚደንት ዶናልድ ትራምፕ 800 ሺህ የሚሆኑ ህጋዊ ፈቃድ የሌላቸው ወጣት ፈላሾች ከአሜሪካ እንዳይባረሩ የሚከለክለውን በፕሬዝደንት ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የሀገሪቱ ምክር ቤት ህግ የማያወጣ ከሆነ እንደገና አየዋለሁ ብለዋል። ዩናይትድ ስቴትስ ትላንት ሶማሊያ ውስጥ በድሮን ማለት በሰው አልባ ተዋጊ አይሮፕላን ባካሄደችው ጥቃት 3 የአልሸባብ ሚሊሻዎች እንደተገደሉ የዩናይትድ ስቴትስ የአፍሪካ እዝ ገልጿል።
በሌሎች በርከት ያሉ ዘገባዎችና ቅንብሮች የሚዘናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ጳጉሜን 1/2009 ዓ.ም አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን።
አሁን የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን እየዳበረ ያለውን የኒውክሌር መርሃ ግብርን አስመልክቶ ከሀገሪቱ ጋር ንግግር መክፈቱ የሚመረጥበት ጊዜ አይደለም ሲሉ ለብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ተናግረዋል። ዩናይትድ ስቴትስንና አጋሮቿን ከሰሜን ኮሪያ ጥቃት ለመከላከል ሁሉም አማራጮች ክፍት ናቸው ብለዋል። ሁለቱም መሪዎች በሰሜን ኮሪያ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫና ከፍ ማድረጉን ለመቀጠል ቃል ገብተዋል። ደቡብ ኮሪያ በዩናይትድ ስቴትስ ለተሰራው የሚሳይል መከላከያ መሳሪያ ተጨማሪ አምጣቂዎችን ለመትከል አቅዳለች። እየዳበረ በመሄድ ላይ ያለውን የሰሜን ኮሪያ የኒውክሌር ፕሮግራምን በሚመለከት ውጥረት እየተባባሰ መሄዱን፣ ዲፕሎማሲያዊ ጥረት ደግሞ መንቀሳቀስ አለመቻሉን ያመለክታል። የደቡብ ኮሪያ መከላከያ ሚኒስቴር ዛሬ ባስታወቀው መሰረት 4 ተጨማሪ ሮኬት አምጣቂ መሳሪያዎች የሚተከሉት በአሁኑ ወቅት ስራ ከጀመሩት 2 አምጣቂዎች ጎን ነው። ቻይናና ሩሲያ የሚሳይል መከላከያ መሳሪያ መተከሉን አጥብቀው ይቃወማሉ። ከፍተኛ ኃይል ያለው ራዳር ወይም መቆጣጠሪያ ላይ የተመሰረተው መሳሪያን አደጋ የሚደቅን አድርገው ያዩታል። ደቡብ ኮሪያ ተጨማሪ የሚሳይል መከላከያ መሳሪያዎችን የምትተክለው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የደቡብ ኮሪያ አቻቸው ሙን ጄይን በደቡብ ኮሪያ ላይ ተጥሎ የነበረው የሚሳይሎች ተከላ እገዳ እንዲነሳ ከተስማሙ በኋላ ነው። ስምምነቱ የተደረገው ሰሜን ኮሪያ ባለፈው እሁድ ሃይድሮጅን ቦምብ ያለችውን ለሙከራ ከፈነዳች በኋላ ነው።
ፕሬዚዳንት ዶናልድ ትራምፕ ቁጥራቸው ከ800,000 በላይ እንደሚሆን የሚገመት ሕጋዊ ፈቃድ የሌላቸው በልጅነታቸው የተሰደዱ ወገኖች ከአሜሪካ እንዳይባረሩ የሚከላከለውንና በቀድሞ ፕሬዚዳንት ባራክ ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የአገሪቱ ምክር ቤት ሕግ የማያወጣ ከሆነ እንደገና እመለከተዋለሁ አሉ። የዩናይት ስቴትስ አስተዳደር ባለስልጣኖች ከወላጆቻቸው ጋር በሕፃንነታቸው ወዲህ ወደ ዩናይት ስቴትስ የገቡና ሕጋዊ ፈቃድም የሌላቸው ወጣቶችን በእንግሊዝኛው አጽሮት ዳካ የሚል መጠሪያ በተሰጠው እዚህ ሀገር ለመቆየት በሚያስችላቸው ፈቃድ መሰረት አዲስ ማመልከቻዎች እንደማይቀበሉ አስታውቀዋል። ትራምፕ ታዲያ የአገሪቱ ምክር ቤት በስድስት ወራት ጊዜ ውስጥ ይህን ዳካ የተሰኘ መርሃ ግብር ሕጋዊ እንዲሆን ለማድረግ ካልቻለ ጉዳዩን እንደገና አጤናለሁ ሲሉ ትላንት ማታ በትዊተር አማካኝነት ባስተላለፉት መልእክት ገልጸዋል። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ በመጽሔቱ ክፍለ ጊዜ ይኖረናል።
ዩናይትድ ስቴትስ ትላንት ሶማሊያ ውስጥ በድሮን ማለት በሰው አልባ ተዋጊ አይሮፕላን ባካሄደችው ጥቃት 3 የአልሸባብ ሚሊሻዎች እንደተገደሉ የዩናይትድ ስቴትስ የአፍሪካ እዝ ገልጿል። ከመዲናዋ ሞቅዲሾ 75 ኪሎ ሜትር በሚርቅ ቦታ ላይ በተፈጸመው ጥቃት ጉዳት የደረሰበት ሲቪል የለም ሲል አንድ ወታደራዊ መግለጫ ጠቁመዋል። የአልሸባብ አማጽያኑ የሶማሊያና የአፍሪካ ህብረት ወታደሮች ባሉበት አካባቢ ሲንቀሳቀሱ ከታዩ በኋላ በአደጋነት ታይተው ኢላማ እንደሆኑ የአሜሪካ ወታደራዊ እዝ አውስቷል። ጽንፈኛው የአልሸባብ ቡድን ከስድስት ዓመታት በፊት ከሞቅዲሾ ተገፍቶ መውጣቱ ይታወቃል። ከዚያን ጊዜ አንስቶ ታዲያ ሶማሊያ ውስጥ ካሉት ከተሞችና ከሌሎችም ቦታዎች ተባሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አውስትራሊያ ከፓፓ ኒው ጊኒ ባህር ጠረፍ አቅራቢያ ከሚገኝ ከተለያዩ አገሮች ፈልሶ የመጡ ሰዎች የተጠለሉበት ካምፕ ውስጥ ለቆዩ የቀድሞ እስረኞች በሚሊዮኖች ዶላር ካሳ እንድትከፍል የወጣውን እቅድ ፍርድ ቤቱ አጸደቀ። የቀድሞ እስረኞች በካምፑ እንዲቆዩ የተደረገው በህገወጥ መንገድ በመሆኑ ሊካሱ ይገባል ብለዋል ውሳኔውን የሰጡት ዳኛ። ፊል መርሰር ከሲድኒ ያደረሰን የዚህን አጭር ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል።
የፍርድ ቤቱ ውሳኔ በአውስትራሊያ የፍትህ ታሪክ ግዙፉ የሰብአዊ መብቶች ስምምነት ነው ተብሏል። የፖለቲካ ጥገኝነት ፈላጊዎቹ ስደተኞች አውስትራሊያ በምታስተዳድረው በፓፑዋ ኒው ጊኒ ማኑስ ደሴት ካምፕ ውስጥ ታስረው የቆዩት እንደ አውሮፓውያን ዘመን አቆጣጠር ከ2012 እስከ 2016 ዓ ም ድረስ ነው። 1900 የሚሆኑት ታሳሪዎች ፍርድ ቤቱ እንዲከፈላቸው ያዘዘውን 55 ሚሊዮን ዶላር ካሳ ይከፋፈላሉ። በካምፑ በቆዩባቸው 5 ዓመታት የአካልና የአእምሮ ጉዳት ደርሶብናል፣ የታሰርነውም በሕገ ወጥ መንገድ ነው ብለዋል ፍልሰተኞቹ። የአውስትራሊያ መንግሥት የቀረቡበትን ክሶች ያስተባብላል። ካሳውን የከፈለውም የተራዘመ የፍርድ ሂደት ለማስቀረት ሲል መሆኑን ያስረዳል። የእስረኞቹ ጠበቃ ሮሪ ዎልሽ ስሌተር ኤንድ ጎርደን የተባለውን የሕግ ቢሮ ይወክላሉ። በአውስትራሊያ መንግሥት ላይ የተገኘ የሞራል ድል ብለውታል በፍርድ ቤት የተገኘውን የስምምነት ውሳኔ።
ሰብአዊ እንክብካቤ የመስጠት ኃላፊነት አለባችሁ አልናቸው። አውስትሬሊያ በዚህ ጉዳይ በፍርድ ቤት መፈተን አልፈለገችም። በመሆኑም 70 ሚሊዮን ዶላር ካሳ ከፍሎ መገላገሉን መርጣለች። ይህች አገር ለታሰሩት ሰዎች ደህንነት ኃላፊነት አለባት። ይህን ኃላፊነቷንም ሰዎቹ በትክክለኛው መንገድ እንዲዳኙ በማድረግ ተወጥታለች።
በፓፑዋ ኒው ጊኒ የነበረው የእስረኞቹ ማቆያ ካምፕ በመጪው ወር ይዘጋል ተብሎ ይጠበቃል። አንዳንዶቹ ስደተኞች በዩናይትድ ስቴትስ ሊሰፍሩ እንደሚችሉ ሲገለጽ፣ በማኑስ ደሴት ያሉ 800 የሚሆኑ ሌሎች መጻኢ ዕድል ግን ገና ግልጽ አይደለም።
ኢርማ የሚል ቅጽል ስም የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ዛሬ ማለዳ ላይ የካሪቢያን ደሴቶችን ሲያተራምስ ቆይቷል። ኃይለኛው ነፋስ፣ ከባድ ማዕበልና አደገኛው የጎርፍ መጥለቅለቅ ጉዳት እያደረሱ ናቸው። ኃይለኛ ዝናብን አዝሎ በሰዓት 295 ኪሎ ሜትር የሚወነጨፈው ከባድ አውሎ ነፋስ ሴንት ማርቲንንና አንጉላን እያተራመሰ ነው። አደገኛው ሄሪኬን ዛሬ ወደ ቨርጅን ደሴቶች ደርሷል።
የተባበሩት መንግስታት ድርጅት የሰብአዊ መብት ጥሰት መርማሪዎች ዛሬ ባወጡት መግለጫ የሶሪያ መንግስት ኃይሎች ካለፉት 4 ዓመታት ወዲህ በተለይም በሲቪሎች ላይ ለተፈጸሙት 20 የኬሚካል ጥቃቶች ተጠያቂ ናቸው አሉ። በሶሪያ ላይ ምርመራ የሚያካሄደው ነጻ መርማሪ ኮሚሽን ከነኚህ ጥቃቶች አንዳንዶቹ ባለፉት ግንቦትና ሐምሌ ወራት ውስጥ ላይ ካህን ሼኩን አልተሜንና ምስራቅ ጎወታ ላይ የተካሄዱ ናቸው ይላል። የመርማሪው ቡድን ዘገባ የተመሰረተው ከእማኞች ለጉዳት ከተዳረጉና ከሕክምና ሰራተኞች ጋር ባደረጓቸው ቃለ ምልልሶች እንዲሁም በሳተላይት በተነሱ የቦምብ ርዝራዦችና የኬሚካል መሳሪያ እገዳ ድርጅቱ ባቀረበው ዘገባ ላይ መሆኑም ተመልክቷል። የሶሪያው ፕሬዚዳንት ባሽር አልአሳድ መንግስት የኬሚካል ጦር መሳሪያ አልተጠቀምኩም ሲል በተደጋጋሚ ሲያስተባብል መቆየቱም ይታወቃል። በመጨረሻም የአውሮፓ ህብረት አባል አገሮች የተወሰኑ ከተለያዩ አካባቢዎች ፈልሶ የመጡ ስደተኞችና ጥገኝነት ፈላ ታዳጊዎችን እንዲቀበሉ የተመደበውን ኮታ እንዲያከብሩም የህብረቱ ከፍተኛው ፍርድ ቤት ብይን ሰጥቷል። የአውሮፓ ፍትህ ፍርድ ቤት ሃንጋሪና ስሎቬኪያ የኮታ መደባውን በመቃወም ያቀረቡትን ክስም ውድቅ አድርጎባቸዋል። የአሜሪካ ድምፁ ጆሪ ካፖ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታ ይዛ ቀርባለች።
ከሁለት ዓመታት በፊት የአውሮፓ ሀገሮች ጣሊያንና ግሪክ ውስጥ ያሉ 160 ሺህ ፍልሰተኞችና ስደተኞችን ተቀብለው ሊያሰፍሩ መስማማታቸው ይታወሳል። ከዚያ ወዲህ ግን ያሰፈሯቸው 24 ሺህ ገደማ ብቻ ናቸው። ለሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ዛሬ ፍርድ ቤቱ በሰጠው ውሳኔ መደሰቱን ገልጿል። ኤቨርና መጋማን የአምነስቲ የአውሮፓ ተቋማት ክፍል ኃላፊ ናቸው።
Amnesty International has said today that this ruling really shows that no country
ይህ ዛሬ ፍርድ ቤቱ የሰጠው ብይን ለስደተኞች ካለበት ኃላፊነት ለመደበቅ የሚችል አንድም ሀገር እንደሌለ የሚያሳይ ነው። ስሎቬኪያና ሃንጋሪ የሞከሩት ከግዴታቸው ለማምለጥና የተቀሩትን የማህበሩን አባላት ለማጭበርበር ነበር። ነገር ግን ሁሉም ሀገር የሚጠበቅበት ሚና አለ። ፍርድ ቤቱም ዛሬ ይህንኑ በደንብ ግልጽ አድርጎታል።
በልማዱ ወደ አውሮፓ የሚገቡ ስደተኞችና ፍልሰተኞች ኃላፊነት የሚያርፈው ግንባር ሀገሮች ተብለው በሚታወቁት የደቡባዊ ሜዲትራኒያን ተዋሳኝ ሀገሮች ላይ መሆኑንና እነሱም ጣሊያንና ግሪክ መሆናቸውን የገለጹት የአምነስቲው ባልደረባ የአውሮፓ ኮሚሽን የሚገቡት ስደተኞችና ፍልሰተኞች እጅግ እየበረከተ በመምጣቱ ሌሎች አባል ሀገሮችም የሁለቱን ሀገሮች ሸክም ፍትሃዊ በሆነ መንገድ የሚጋሩበትን ስርዓት ማውጣቱን አስታውሰዋል። ይህም ከየሀገራቸው አሰቃቂ ሁከትና ጥቃት ሸሽተው የተሰደዱ ሰዎች ክብራቸው መጠበቁንም ለማረጋገጥ ጭምር መሆኑን አክለው ገልጸዋል።
This is putting obviously very clear legal obligation on those two countries to oblige. It also puts quite considerable political
የፍርድ ቤቱ ብይን ሁለቱ ሀገሮች ያለባቸውን ኃላፊነት ግልጽ አድርጎ አስቀምጦታል። የአባል ሀገሮችን ህብረት በተመለከተም በሚካሄደው የፖለቲካ ሰጣ ገባ ላይም ትልቅ ተጽዕኖ ይኖረዋል። በተለይ ሃንጋሪ እጅግ ጽንፍ የረገጠ ግትርነት ስታሳይ ቆይታለች።
ሃንጋሪ በራሷ ጓዳ ባለው የሰብአዊ መብት ይዞታዋ በአህጉራዊው ህብረትና በአባል መንግስታት እጅጉን ተወጥራ ያለች በመሆኗ የዛሬውን የፍርድ ቤቱን ውሳኔ ባትቀበል ምን እርምጃ እንደሚጠብቃት የሚታይ ይሆናል ሲሉ የአምነስቲ ኢንተርናሽናል የአህጉራዊ ተቋማት ክፍል ኃላፊዋ አስረድተዋል።
አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳኝ ፍስሐየንን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ።
ዛሬ ኬንያ ያሳየችው ፍትህ ትክክለኛ ፍትህና በፕሬዚደንቱና በስራ አስፈጻሚ አካልና በፍርድ አውጮች በህግ አውጮቹ መካከል በህግ አስከባሪዎቹ መካከል ክሊር የሆነ ግልጽ የሆነ ልዩነት እንዳለ ነው። ይሄ በአፍሪካ ውስጥ ታይቶ አይታወቅም። ይሄ ነው ሰላም ሊያመጣ የሚችለው በአንድ ሀገር ውስጥ።
ጉዳዩ በቅርቡ የኬንያ ጠቅላይ ፍርድ ቤት ውድቅ ያደረገው ፕሬዚዳንታዊ ምርጫ ተናጋሪው የዲሞክራሲ በተግባር እንግዳችን ሻለቃ ዳዊት ወልደ ጊዮርጊስ ናቸው። በዲሞክራሲ በተግባር በሁለተኛው አጋማሽ ጠብቋቸው። አድማጮች፣ አሁን በቀጥታ የዕለቱን አብይ ርዕስ።
ማዕከላዊ ስታቲስቲክስ ኤጀንሲ ለሚያሰራው የህዝብ ቤት ቆጠራ ካርታ ስራ ያሰማራቸው ቡድኖች አባላት ላለፉት 2 ወራት ከስምምነታችን ውጭ በሆነ ሁኔታ ደሞዝም አበልም አልተከፈለንም ሲሉ ቅሬታ አሰሙ። የሁለት የቅርንጫፍ መስሪያ ቤቶች ኃላፊዎች ጉዳይ ያልተዘጋና በእንጥልጥል ያለ መሆኑን በመግለጽ የየራሳቸውን መልሶች ሰጥተዋል። ሰለሞን አባተ ዝርዝሩን ይዟል።
ማዕከላዊ ስታቲስቲክስ ኤጀንሲ ካለፈው ዓመት አንስቶ እስከዚህኛው የመጨረሻ ወራት በመላ ሀገሪቱ ላካሄደው የሕዝብና ቤት ቆጠራ ካርታ ሥራ እያንዳንዳቸው 6 ወይም 7 ሠራተኞች ያሉባቸው 180 ቡድኖችን በመላ ሀገሪቱ አሰማርቶ መረጃዎችን ሲያሰባስብና ሲያቀናጅ ቆይቷል። በስራው ላይ የተሰማሩት ባለሙያዎች ባለፉት 2 ወራት የሰራንበት ደሞዝም አበልም ሳይከፈለን ዘገየ ወይም ቀረ ሲሉ አቤቱታ እያሰሙ ናቸው። ወደ መቀሌ ደውዬ ከነዚህ አቤት ባዮች አንዱን አነጋገርኩ።
ያው እኛ የደረሰን ያው አንድ የብር እጥረት ዛቱ በረሀብ ልንሞት ብለን ነው። አሁን ነሩ ለስቃትናት ያለ አበል ያለ ደሞዝ የቤት ስራም የምንገብለው አጥተን ያው ጎዳና መውጣት ነው የቀረን። አሁን ሁለተኛ ያው የመልካም አስተዳደር ምክንያቱ ጥያቄያችን የምናቀርብበት አቅበንም መልስ የመሰጠን አቀራጥተናል። የተወሰኛውም ደግሞ ያው ሁሉ አንተን መበደን ስትጠይቅ እንደ ጠላት ነው እየቆጠሩን ያለ። ስለዚህ ያው በአጠቃላይ ሰብአዊ መሆነ ዲሞክራሲያዊ መብታችን ገብተው ያው ለስልሳ ቀናት ያለምንም ገንዘብ አሰርተውናል። እንግዲህ ያው እስከ አሁን ምንም የተከፈለን ነገር የለም።
ለምንድን ነው ያልተከፈላችሁ?
ያልተከፈልን ምናልባት አሁን ወደ ፍርድ ቤት ስለሄድን ያው በፍርድ ቤትም እንደሄዳችሁ በፍርድ ቤት ጨርሱ ብለህ ነው አሁን በእልክ ነው ሳይከፍለን እስከ አሁን ሰንጋ ያለ።
ትግራይ ውስጥ በተለያዩ አካባቢዎች ተሰማርተው ከነበሩ ቡድኖች የአንዱ አባላት ሀድላት ክፍለ ከተማ ፍርድ ቤት ክስ መስርተው ችሎቱ ባለፈው ሰኞ ነሐሴ 22 2009 ዓ.ም የተከሳሹን መስሪያ ቤት ምላሽ ከሰማ በኋላ ለከነገ በስቲያ አርብ ጳጉሜ 3 2009 ዓ.ም ውሳኔ ሊሰጥ ቀጥሯል። በሌላ በኩል አዲስ አበባ ውስጥም ተሰማርተው የነበሩ ቡድኖች ተመሳሳይ ችግር እንደገጠማቸው ስለሚናገሩ ወደዚያም ደውዬ አንዱን አነጋገርኩ።
ከሰኔ ጀምሮ 70 ነበረችው ወይም በአዲስ አበባ ደግሞ 90 ብር እየተሰጠ ነበር እስከ ሰኔ አካባቢ። ከሰኔ በኋላ ግን ሰርኩላር አልመጣላቸውም ተብሎ 90 ብሩ ተቀንሶ 296 ለቀን ሲገባን 290 ብር ብቻ ነው የተሰጠን። ያም ራሱ ከረዥም ጊዜ በኋላ ማለት ነው። ለረዥም ጊዜ አይ አንቀበልም ብለን ነበር። እሱን መፍትሄ እንፈልጋለን እያሉ ወደ ፌዴራል ስታቲስቲክስ ኤጀንሲ ጠይቀው ነበር፣ የአዲስ አበባ ቅርንጫፍ ማለት ነው። ከዛ በኋላ እነሱ ምንም መፍትሄ ሊሰጡን አልቻሉም። ከፈለጋችሁ ውሰዱ፣ ካልፈለጋችሁ ተውት ነበር የተባልነው። እኛ ዝም ብለን ስራችን እየሰራን ነበር። ጨረስን። ከጨረስን በኋላም የተባልነው ምንድን ነው መፍትሄ ስላልመጣ አብላችሁ መውሰድ ከፈለጋችሁ መውሰድ ትችላላችሁ፣ በ206 ብር 90 ቀርፎ ማለት ነው። ካልሆነ ግን ወደ የተቀጠራችሁበት ቅርንጫፍ እንዲተላለፈላችሁ ማመልከቻ አስገብታችሁ ሲሄዱ ተባል። እኛ ደግሞ ያው ለትራንስፖርት ምናምንም አልነበረንም። ደሞዝ ራሱ በጣም ዘግይቶ ነበር የተከፈለን እና ይሄ ነው አንደኛው ችግራችን። ሁለተኛው ችግራችን ግን አንድ አመት ከስድስት ወር አካባቢ ነው የሰራን አና ከመጋቢ 2008 ጀምረን እስከ ነሐሴ 2009 ነው የሰራነው። እረፍት አልነበረንም ማለት ነው። የአመት እረፍት ክፍያ ይገባናል። እሱም ራሱ አልተሰጠንም። እስካሁን ምንም የተነገረን ነገር የለም።
ነሐሴ ውስጥ ነው ይህንን የነገሯችሁ?
ነሐሴ ደሞዝ ስለዘገየብን ለምንድን ነው አል አበል ገና ነው እስቲ ሰርኩላሮ እስክትመጣ እየጠበቅን ነው እያሉ ቆዩ። ነሐሴ ሁለተኛው ሳምንት አካባቢ ነው እንግዲህ በዛን ጊዜ የአስቸኳይ ጊዜ አዋጅ ያልተነሳበት ጊዜም ስለነበር ስራ ማቋረጥ ክልክል ነው ምናምን አሉ። ስለዚህ ሳንቀበል ስራችን ግን በአግባቡ እየሰራን ቆያለን ተባበል እየሰራን ቆየን። ጠቅላላ የ54 ግል ቢያንስ እኛ የምንጠብቃለን በ296 ይከፈለን ይገባ ነበር ብለን ነው። ምክንያቱም ኦልሬዲ በዛ ውል ነበር የገባ ነው። እሱ አላደረጉትም። እዚሁንም መከታተል ስለማንችል ወደ የአካባቢያችን እየተበተን ነው ማለት ነው።
ስለዚህ አሁን እያንዳንዳችሁ የምትጠብቁት ይሄ ቀርቶብናል የምትሉት ወደ 5000 ብር የሚጠጋ ገንዘብ ነው ማለት ነው?
እኔ ለምሳሌ 5040 አብዛኛዎቻችን 5040 ብር ይቀረናል።
ለመሆኑ ችግሩ ምን ይሆን? ማዕከላዊ ስታቲስቲክስ ኤጀንሲ ምላሽ እንዲሰጥ ባደረግኩት ጥረት ያገኘኋቸውን የኤጀንሲውን የአዲስ አበባ ቅርንጫፍ ኃላፊ አቶ እንግዳ በዛብህን አነጋግሬያለሁ።
በፌዴራል መንግስት የአበል ስርዓት ነው ፒኤስኤ ሊተዳደረው እና ያ ፒኤስኤ ስራዎች በቂ ስላይደለ ከመንግስት አስፈቅዶ ፒኤስኤ ተጨማሪ የኪስ አበል ተብላ 70-90 ብትባል የምትከፈል ነገር አለች።
ሲኤስኤ የሚሉኝ የማዕከላዊ ስታቲስቲክስ ኤጀንሲን ነው።
ኤጀንሲ አሁን
እሺ።
እና ይችን ልዩነት ፒኤስኤ በተጨማሪ ለሰራተኞቹ ይከፍላል። በጥስ ላይ አይደለች ለሁሉም ስራዎች ማለት ነው፣ ፒኤስኤ ለሚሰራቸው ስራዎች። እና ይህ ነገር ደግሞ የሚሸፈነው ወደ ለፒኤስኤ አንድ ፕሮጀክት ፒኤስኤንን በጀት ከመንግስት በጀት ይጠቀምና ያንን ይሸፍንለታል። እና በአጋጣሚ ያ ፕሮጀክት ፌዝ አውት ሲያደርግ እቺ በልዩነት የምትከፈለው ሁሉም ስራዎች ላይ ቆመ። በሚቆምበት ሰዓት አጋጣሚ ለዚህ ለህዝብና ቤት ቆጠራ ካርታ ስራ በ180 ቲም በሀገር አቀፍ ደረጃ እየተሰራ ነበረ። አጋጣሚ መንግስትም ደግሞ ስራው እንዲሰራ ስለሚፈልግ ምንም ፌዝ አውት ቢያደርግ የካርታው ስራ እስከ ሰኔ 30 ይቆያል በሚል ያቺ ነገር ከፍያ እንድትፈጸም በስምምነት የሲ ያስፈቀደ እየተጠቀመ ቆየ።
መቼ ነው ያ መርሃ ግብር የአገልግሎት ዘመኑ ያበቃው?
ወደ ጥር አካባቢ
ጥር 2009 ማለት ነው።
አዎ 2009 ላይ ፌዛው ሲያረግ ሲሲ ከመንግስት በጀት ላይ ተጠቀመው ነበር የተወሰነ ብር ይጠቀምና ያ ፕሮጀክት ይሸፍንለታል። አጋጣሚ ፕሮጀክቱ ፌዛው ሲያረግ ቆመ። ያ ሲቆም ትንሽ አንድ ለሁለት ወር ራሱ ከመንግስት ጋር ተነጋግሮ ይሄን ነገር ሲያስተካክል አብምም ሳይከፈላቸው ለዚህ ቆይቶ ነበር። በኋላ ካርታ ስራው ከግንቦት 30 ድረስ ይጠናቀቃል የሚል እቅድ ነበር በሲኤስኤ በኩል። አጋጣሚ ምናልባት አልፎ እስከ ሰኔ 30 ከሄደ በሚል እስከ ሰኔ 30 አስፈቅዶ ለልጆቹ እየተከፈለ ይሰራ ነበር። በአጋጣሚ ስራው ከተጠበቀው ጊዜ በላይ አምሌንም ጭምር ወደ ነሐሴ ውስጥ ገባ። ይህንን ደግሞ ለልጆቹ ለመክፈል ሲኤስኤ ደግሞ ከመንግስት አካላት ማስፈቀድ አለበት። ያ በደብዳቤ ነው ያው የሀገሪቱ የፋይናንስ ስርዓት ከበላይ አካል መታዘዝ ስላለበት ያንን እየጠበቀ ነው ያለው። ፈቃደኛ ለሆኑት እየከፈልናቸው በዚህ መልኩ ነው ወደ የመጡበት ያስተማራ ነው። ሲኤስኤም ያው ከመንግስት አካላት ጋር እየተነጋገረ ነው ያለው። የሲኤስኤ ኃላፊዎች ዳይሬክተሮች የሚመለከታቸው ሁሉ እየተነጋገሩበት ነው ያለው።
ወደ መቀሌም ደውዬ እዚያ ያሉትን የቅርንጫፉን ጽህፈት ቤት ኃላፊ አቶ አማረ ገብረዋህድን አግኝቼ ነበር።
እኔ መልስ መስጠት የምችለው መንግስት በፈቀደው መብል መሰረት እየከፈልናቸው መሆኑን ነው። ከዛ ውጭ ላለው ግን የዋና መስሪያ ቤትን ማናገር ይሻላል። ይሄ ደግሞ በህግ የተያዘ ጉዳይ ስለሆነ አሁን ህግ ላይ እንትን አድርገዋል። መልሱ በህግ ቢመለስ ይሻላል ይመስለኛል። ልጆቹ ከሰዋል። ውሳኔ ለአብ ስለ የተመጣበት ስለሆነ ከውሳኔ በፊት መናገሩ ትርጉም ያለ አይመስል።
ሁለቱም የቅርንጫፎቹ ኃላፊዎች ዝርዝር ማብራሪያና መረጃ ከዋናው መስሪያ ቤት እንድጠይቅ ባሳሰቡኝ መሰረት ወደ ኤጀንሲው ዋና ዳይሬክተር ወደ አቶ ቢራቱ ይገዙ ደውዬ ለማነጋገር ሞክሬ ነበር። ስልካቸው ስላልተነሳ ለጊዜው ላገኛቸው አልቻልኩም። ከስምምነታችን ውጪ አበላችን ተቋርጦብናል የሚሉት ሁሉም የ180ዎቹን ቡድኖች አባላት ከሆኑና መስሪያ ቤቱም ለመክፈል ከወሰነ መንግሥት ከ4 ሚሊዮን ብር ያላነሰ የኋላ ክፍያ እንዲፈጽም ይጠበቅበታል።
አድማጮች፣ ለደህንነታቸው ሲሉ ስማቸውን እንዳይገለጥ የጠየቁ አስተያየት ሰጪዎች መሆናቸውን ለመግለጽ እንወዳለን። አሁን ወደ ተከታዩ የመጽሔት ርዕስ እናልፋለን። በቅርቡ የተካሄደውን የአንጎላ ብሔራዊ ምርጫ በስርዓት የተካሄደና ሰላማዊ ነበር ሲሉ ታዛቢዎች አወደሱ። ተቃዋሚዎች ግን ምርጫው ተጭበርብሯል፣ እነርሱ በነጻ አካል አስቆጠረው የተለየ ውጤት አግኝተዋልና እንደገና ውጤቱ ይቆጠር እያሉ ነው። ኦፊሴላዊ ውጤት አገሪቱን ለረዥም ዓመታት ለገዛው ፓርቲ ድል ያጎናጸፈ ሲሆን ውዝግቡ ግን በአርባ ዓመታት ውስጥ ለመጀመሪያ ጊዜ የተመረጡት አዲስ ፕሬዚዳንት ምርጫ ላይ ሊያጠላ ይችላል ተብሏል። አኒታ ፓውል ከሉዋንዳ ያጠናቀረችውን ትዝታ በላቸው ይዛ ቀርባለች።
በአስርተ ዓመታት ውስጥ ለመጀመሪያ ጊዜ የተመረጡት የአንጎላ ፕሬዝደንት በጣም ብዙ ስራዎች ከፊታቸው ተደቅነዋል። በኢኮኖሚ ግሽበት የደቀቀች ንቅዝናና ሙስና ለዘመናት የተንሰራፋባት፣ በዚህም ምክንያት የሀብታምና የደሃው ህዝቧ ኑሮ ከማናቸውም አገር ሲወዳደር እጅግ የተራራቀ የሆነበት አገር ነው የተረከቡት። ይብሱኑ ደግሞ ዋናው የአገሪቱ የውጭ ምንዛሬ አምጪ የሆነው የነዳጅ ዋጋ መውደቁ ተመራጭ ፕሬዝደንት ጃው ሎራንስ ሀገራቸውን ከወደቀችበት ማጥ የሚያወጡበትን ዘዴ ውስን አድርጓል። በምርጫው ከተወዳደሩ 5 ፓርቲዎች 4ቱ በብሔራዊ ደረጃ ከተነገረው ድምፅ በላይ ነው ያገኘነው በማለት ውጤቱን መቃወማቸው ፕሬዝደንቱ አገኙ የተባለውን ድል አጠያያቂ አድርጓል። የሆነ ሆኖ ግን የሎራንሶ ፓርቲ ፖፑላር ሙቭመንት ኦፍ አንጎላ የብዙሃኑን ድምፅ እንዳሸነፈ የሚክድ የለም። ተመራጩ ፕሬዝደንት ለ38 ዓመታት ስልጣን ላይ ከቆዩ በኋላ የለቀቁትን ፕሬዝደንት ሆሴ ኤድዋርዶ ዶሻንቶሽን ነው ለመተካት ዝግጅት የያዙት። ተቀናቃኛቸው የዩኒታው መሪ አይዛክ ሳማኩ ግን ሎራንሶ በፍትሐዊ መንገድ አይደለም ያሸነፉት ይላሉ። ይህ ውጤት አሉ ሰማኮ፣ ካሁን ቀደም እንደ አውሮፓ አቆጣጠር በ2012 የነበረው ምርጫ ውጤት ጋር ተመሳሳይ ነው። የአንጎላ ተቃዋሚ ቡድኖች ያለፈው ወር ምርጫ ከጅምሩ ነው የተበላሸው ይላሉ። ከምርጫ መዝገባው ጀምሮ ሂደቱና ቆጠራው ትክክል አይደለም ነው የሚሉት። ሆኖም ምርጫውን የታዘቡ ሰላማዊና በስነ ስርዓት የተካሄደ ምርጫ ነው ነው ያሉት። ላለመሆኑም ተቃዋሚዎች እስካሁን አሳማኝ መረጃ አላቀረቡም። የአንጎላ ፖለቲካ ተንታኝ ፖላ ክሪስታ ራኬ የኦክስፎርድ ዩኒቨርሲቲ ባልደረባ ናቸው። የአገሪቱ ተቃዋሚዎች የሚያቀርቡትን ክስ እንደ ኬንያው ከፍተኛ ፍርድ ቤት የአንጎላው ከፍተኛ ፍርድ ቤት ተቀብሎ ይፈርድላቸዋል ማለት የማይታሰብ ነው ይላሉ። ለዚህም ምክንያቱ የአንጎላ ሕገ መንግስታዊ ምክር ቤት ለገዢው ፓርቲ ታማኝ በመሆኑ እንደሆነም አይሸሽጉም። ያ ለተቃዋሚዎቹ ምንም ምርጫ አይሰጥም። በምክር ቤቱ ያገኙትን መቀመጫ አንወስድም ማለት ወይም ህዝባዊ ተቃውሞ ማካሄድ ይኖርባቸዋል። ይህ ደግሞ መንግስት ካሁን በፊት የተካሄዱን ተቃውሞዎች በጭካኔ መቅጣት ልምድ ስላለው ላያዋጣ ይችላል ነው የሚሉት። ጥሩ የሚሆነው ስትራቴጂ ተቃዋሚዎች ባለፉት 3 ምርጫዎች በእያንዳንዱ 10% የህዝቡን ድምጽ ያጣ የሄደውንና በሙስናና በመዝበራ የሚከሰሰውን መንግስት ውሳኔ ተቀብሎ ቀስ በቀስ ከስሩ መገዝገዝ ነው ይላሉ።
Either way, I think that they have shown that they have grown strength, but they have to be more strategic.
በሁለቱም መንገድ ብናይ ተቃዋሚዎች ጥንካሬያቸው ጨምሯል። ወደፊት ለመቀጠል ግን ስትራቴጂያቸው መቀየር አለባቸው። ምክንያቱም በሚቀጥለው ምርጫ MPLA ያለው ቁጥጥር እየላላ ይሄዳል። አንጎላ በዚህ ምርጫ መስቀለኛ መንገድ ላይ ናት። ይህ ጊዜ ለአንጎላ ታሪካዊ የመሸጋገሪያ ጊዜ ነው።
ሆኖም የአንጎላ ተቃዋሚዎች ፓርቲ ጣምራ ቃል አቀባይ ሊንዶ ቲቶ እንደሚሉት ገዢው ፓርቲ የምርጫ ኮሚሽኑ ተቃዋሚዎችን ጆሮ ዳባ ልበስ እንዲል በማዘዝ የራሱን ስትራቴጂ ቀጥሏል። ብዙ አንጎላውያን ግን እስከ ዛሬ ድረስ ለረጅም ዓመታት የገዙት ሆዜ ኤድዋርዶ ዶሻንቶሽ በሕይወት ያሉ ስልጣን አይለቁም የሚል እምነት ስለነበራቸው ምንም ቢሆን ምን በአገሪቱ ዲሞክራሲያዊ ለውጥ ሊከሰት ይችላል የሚል ተስፋ አላቸው።
በእንግሊዘኛው መጻረ ቃል ዳካ በመባል የሚታወቀውና በልጅነታቸው ዩናይትድ ስቴትስ የገቡ ስደተኞችን የሚመለከተው የኢሚግሬሽን ፕሮግራም እንደሚያበቃ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽንስ ትላንት አስታወቁ። ከወላጆቻቸው ጋር በልጅነታቸው ወደ ዩናይትድ ስቴትስ ተሰደው ሕጋዊ የመኖሪያ ፈቃድም ሆነ ቪዛ የሌላቸው ቁጥራቸው ከ800,000 በላይ የሚሆኑ ነዋሪዎች የሥራ ዕድል እንዳያጡና ከአገር እንዲወጡ እንዳይደረግ ሕጋዊ ከለላ የሚሰጠውን ፕሮግራም ያጸደቁት የቀድሞው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። የፕሮግራሙ ተጠቃሚ የነበሩና አዲሱ ውሳኔ አደጋ የደቀነባቸው ወገኖች በዩናይትድ ስቴትስ ለመቆየት እስከ መጨረሻው የሚፋለሙ መሆናቸውን የተናገሩትን ጠቅሶ የአሜሪካ ድምፁ ሬይመን ቴይለር ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
I'm not sure how I will go home later today and explain to my mom that the help I have been providing her is not there any longer.
ዛሬ ወደ ቤት ሄጄ እናቴን ካሁን ወዲያ ልረዳት ያለመቻሌን አለያም የማደርግላት እገዛ የሚቋረጥ መሆኑን እንዴት አድርጌ ልነግራት እንደምችል አላውቅም።
የ20 አመቷ ፍሎር ሪየስ 5 ታናናሽ እህትና ወንድሞቿን ሁሉም እዚህ ዩናይትድ ስቴትስ የተወለዱ ናቸው። እናም የአሜሪካ ዜግነት ያላቸው ለብቻዋ የምታሳድገውን እናቷን ታግዛለች። ይሁንና በአዲሱ የፕሬዚዳንት ትራምፕ አስተዳደር ውሳኔ ሳቢያ መጨረሻው ያልታወቀ የሚመስል መጪ ፈተና ድንገት ከፊቱና ድቅና አለ።
We have come out of the shadows only to become even in more danger.
ከአገር ከመባረር እጣ ለመዳን ስንል ራሳችን ሸሽገን ከኖርንበት ወጥተን ጭራሽ ለከፋ አደጋ ተጋለጥን።
ሬስ የምትናገረው ቁጥራቸው ከ800,000 በላይ የሚሆኑ ሌሎች እርሷን መሰል የዚህች አገር ነዋሪዎች ስለገጠመ ፈተና ነው። ልክ እንደ ሬስ ሁሉ በሌላ አገር የተወለዱ ነገር ግን በዩናይትድ ስቴትስ ያደጉ ናቸው። አብዛኞቹም ከዩናይትድ ስቴትስ ሌላ ሌላ ሀገር የማያውቁ ናቸው። በአጽሮቱ በእንግሊዘኛ ዳካ በመባል የሚታወቀውን ይህን የኢሚግሬሽን ፕሮግራም እንደሚያበቃ ዩናይትድ ስቴትስ መንግስት ካስታወቀባት እስከ ትላንትናዋ ዕለት ድረስ በየጊዜው የሚታደሰው የሥራ ፈቃዳቸውና ከሀገር እንዳይወጡ ፕሮግራሙ የሚሰጣቸውን ሕጋዊ ከለላ ነበር በዚህች አገር ሰርቶ የማደር ዋስትና ያደረጉት።
There's something in the air that you can or at least I can almost physically taste that's such this heightened tension.
አንዳች ነገር ካየሩ ረቧል ቢያንስ ለኔ የሚሰማኝ እንዲያለ ሁኔታ ነው። ነፍስ አውጥቶ የሚንቀሳቀስ የሚመስል የብረታው ጥረት ሰፍኗል የሚለው ደግሞ ኬቪን ዱራቴ ከዚሁ ፕሮግራም ተጠቃሚዎች አንዱ ነው። ያም ውጥረት የኢሚግሬሽን ፕሮግራሙን በሕጋዊ ሰበቦች ለማብቃት የፕሬዚዳንት ትራምፕ አስተዳደር የወሰደውን አዲሱን ውሳኔ ለመቃወም ከኒውዮርኩ የትራምፕ ሕንጻ ደጃፍ ወደ ሕዝባዊ እምቢተኝነት ቀየሩት። ሕጋዊ ጉዳይ የዩናይትድ ስቴትስ ሕግ ሕገ መንግሥት የሕግ ማርቀቁን ሥልጣንና ኃላፊነት ለዩናይትድ ስቴትስ ምክር ቤቶች የማስፈጸሙን ኃላፊነት ደግሞ ለአስተዳደሩ መስጠቱና ይህን ደንብ ወይም መርሃ ግብር ፕሬዚዳንታዊ ሥልጣናቸውን ተጠቅመው ያጸደቁት ደግሞ የቀድሞ ዩናይት ስቴትስ ፕሬዚዳንት ባራክ ኦባማ መሆናቸው ነው። የአያሌዎችን በዩናይት ስቴትስ የመኖርና የሌሎች በእነርሱ የሚረዱ ብዙዎች ዕጣ ፈንታ የሚወስነው ይህ ደንብ የፊታችን መጋቢት ወር ያበቃል። ዘላቂ መፍትሄ የሚያመጣ የኢሚግሬሽን ሕግ እንዲያረቅና እንዲያጸድቅ የሚጠበቀውን ከፖለቲካ አጣብቂኝ ገብቶ እስካሁን እምብዛም የረባ ሥራ ሳይሠራ የቆየውን የዩናይት ስቴትስ ምክር ቤት አፈጻጸም ጨምሮ ቀጣዩ ምን እንደሚሆን ግን ለጊዜው በእርግጠኝነት መናገር አይቻልም። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የመጀመሪያውን አጋማሽ ዝግጅቶች ነበር በተከታታይ እያሰማናችሁ። አሁን ወደ ሁለተኛው ስርጭት ልንገባ ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። ርዕሰ ወሬዎቹን ባጫጭሩ ካዳነች ፍሳዬ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን እየዳበረ ያለውን የኒውክሌር መርሃ ግብርን አስመልክቶ ከሀገሪቱ ጋር ንግግር መክፈቱ የሚመረጥበት ጊዜ አይደለም ሲሉ ለብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ተናግረዋል። ዩናይትድ ስቴትስንና አጋሮቿን ከሰሜን ኮሪያ ጥቃት ለመከላከል ሁሉም አማራጭ ክፍት ነው ብለዋል። ሁለቱም መሪዎች በሰሜን ኮሪያ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫና ከፍ ለማድረግ ለመቀጠል ቃል ገብተዋል። የሚያንማር ኦፊሴላዊ ያልሆኑ መሪ ኦንግ ሳን ሱቺ ራሂም ከተባለው የሀገራቸው ክፍለ ግዛት 125,000 የሚሆኑ ሮሂንጋ ሙስሊሞች በግጭት ምክንያት ወደ ባንግላዴሽ መሰደዳቸውን የሚገልጹ ብዙ የሐሰት ወሬዎች ተሰምተዋል ይላሉ። ፕሬዚደንት ዶናልድ ትራምፕ 800,000 የሚሆኑ ህጋዊ ያልሆኑ ህጋዊ ፈቃድ የሌላቸው ወጣት ፈላሾች ከአሜሪካ እንዳይባረሩ የሚከለክለውን በፕሬዚደንት ኦባማ አስተዳደር ወቅት የወጣውን መርሃ ግብር ለማቆም የሀገሪቱ ምክር ቤት ህግ የማያወጣ ከሆነ እንደገና ይዋለሁ ብለዋል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አቀናባሪያችን ብርሃን ኃይሉ ናት። የስርጭት መሐንዲሳችን ከርቲስ ባይነም፣ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሜሪካና ህዝቧ
ጥቁር አሜሪካውያን ቀሳውስት ዘረኝነት እንዲወገድ በመጠየቅ ባለፈው ሳምንት እዚህ ዋሽንግተን ዲሲ ላይ ሰልፍ አካሂደዋል። የአሜሪካ ድምጿ ካሮላይን ፕሮሲቲ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ለዛሬው የአሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች።
በመቶዎች የተቆጠሩት ቀሳውስት ባለፈው ሰሞን በሀገሪቱ የተከሰቱትን ሁከቶች ተከትሎ ዘረኝነት ይወገድ የሚለውን ጥሪ ሊያሰሙ የወጡት የሲቪል መብቶች ትግል መሪው ቄስ ማርቲን ሉተር ኪንግ ጁኒየር አይ ሃቭ አ ድሪም ህልም አለኝ የተሰኘውን ንግግራቸውን እንደ አውሮፓውያን አቆጣጠር በ1963 ዓ ም ዋሽንግተን ውስጥ በብዙ ሺዎች ለተቆጠረ ህዝብ ባሰሙበት 54ኛ ዓመት መታሰቢያ ዕለት ነው። በሰልፉ ላይ የማርቲን ሉተር ኪንግ ጁኒየር የበኩር ልጅ ማርቲን ሳልሳዊው፣ ቄስ አልሻርፕተንና የሌሎችም በርካታ ሃይማኖቶች አባቶች ተገኝተዋል። የቄስ አልሻርፕተን የአገር አቀፍ ድርጊት ማዕከል የተባለው ተቋም ቀደም ብሎ ባወጣው መግለጫ በአሁኑ የዋይት ሀውስ አመራር ብቻ ሳይሆን በሌሎችም ዝምታ ተንገፍግፈናል ብሏል። ሰልፉ የተካሄደው የዛሬ 54 ዓመት የሲቪል መብት እንቅስቃሴ ተሳታፊዎች ታሪካዊውን ሰልፋቸውን ይዘው በተጓዙበት ጎዳና ላይ ነው። የሃይማኖታዊ እርምጃዎች ማዕከል አባል ራባይ ታማራ ሚለር
Catholic, Baptist, Jewish, Hindu, Sikh
ካቶሊኮች፣ አይሁድ፣ ሂንዲዎች፣ ሲኮች በአንድነት ተሰብስበናል። ሁላችንም በእግዚአብሔር አምሳል የተፈጠርነን። ይህ አስተዳደር ግን ዘረኝነትንና የነጭ የበላይነትን አስቀድሞ የሚከላከል አልሆነም።
ይህ ያለፈው ሰኞ የሃይማኖት አባቶች ሰልፍ የተካሄደው በቅርቡ ቨርጂኒያ ሻርለትስቪል ከተማ ውስጥ በነጭ የበላይነት አቀንቃኞች ሰልፍ ላይ ከተቀሰቀሰው ሁከት ተከትሎ መሆኑ ነው። በዚያ ሰልፍ ላይ የናዚ ደጋፊ የሆነ ተሳታፊ ያሽከረክረው የነበረውን መኪና ሰልፉን ለመቃወም በወጡ ሰልፈኞች መሃል ነርቶ አንዲት ሴት ሲገድል ወደ 20 የሚሆኑ ማቅሰሉ የሚዘነጋ አይደለም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሻርለትስቪሉን ሰልፍ ያደራጁትን የነጭ ብሔርተኛ አመለካከት አቀንቃኝ ቡድኖች ፈጥነው ባለማውገዛቸው በሪፑብሊካኖችም በዲሞክራቶችም ተነቅፈዋል። በኋላ ግን ፕሬዚደንቱ የነጭ የበላይነት አቀንቃኞችን አውግዣለሁ ሲሉ በተደጋጋሚ ተሟግተዋል። ማናቸውም የዘረኝነት አመለካከት ክፋት ነው ብለው እንደሚያምኑም አስረድተዋል። ፕሬዚደንት ትራምፕ ሻርለትስቪል ላይ ለተፈጠረው ሁከት ብዙ ወገኖች ተጠያቂ ናቸው ማለታቸው ነው ያስነቀፋቸው። በነጮች የበላይነት አቀንቃኞች ሰልፍና በተቃዋሚዎቹ በኩል መሳሪያ የያዙ ስለነበሩ ሁለቱም ወገኖች ሁከቱን በማቀጣጠል ሚና በመጫወታቸው ነው ሲሉ ፕሬዚደንቱ ተሟግተዋል። በሰኞው ሰልፍ ላይ ከተካፈሉት አንዱ ቄስ ካርሰን ዊልሰን የሚከተለውን አስተያየት ነበር የሰጡት።
I cannot stand silent as injustice after injustice.
ዛሬም ነገም ፍትህ ሲጓደል ያየሁ ዝም ብዬ ልቀመጥ አልችልም።
ሌላው የፕሬስቢቴሪያን ቤተክርስቲያኑ ቄስ ቤንተን ትራዊክም እንዲህ ብለዋል።
I think people are weary and are looking for voices that will lift up justice and lift up
እንደሚመስለኝ ሰው በጭንቀት ተዳክሟል። የሚፈልገው የሚያብረታታ የፍትህ የፍቅርና የአንድነት ድምጽ መስማት ነው።
በሰኞለቱ የሃይማኖት አባቶች ሰልፍ ላይ የተገኙት ካትሪን ሊንች ለቪኦኤ በሰጡት ቃል ይሄ ጉዳይ ጥቁሮችን ብቻ የሚመለከት አይደለም፣ አይሁዶችንም ይመለከታል። በነጭ የበላይነት አቀንቃኞችም ሆነ በሌላ ጽንፈኛ ቡድን አንድ ወገን ኢላማ ተደርጎ የሚሰነዘር ጥቃት በሆነ መንገድ ሁላችንም ላይ የተቃጣ ጥቃት ተደርጎ መታየት ስላለበት ነው ብለዋል። ከኒው ጀርሲ በሰልፉ ላይ ለመካፈል የመጡት ሌላይቱ ጆአን ሄልተን ደግሞ ሰው ተኝቶ ነው ያለው፣ ከዘረኝነት የተሻገረ ህብረተሰብ ውስጥ ነን ብለው የሚያስቡ አሉ። ዘረኝነት ግን ተደበቀ እንጂ አልተወገደም፣ በእኚህ ፕሬዚደንት ደግሞ ጭራሹን አደባባይ ወጥቷል ብለዋል። ሰልፈኞቹ ለጸሎትና ለፕሬዝደንቱ መልእክት ለማስተላለፍ ከዋይት ሃውስ ቅርብ ርቀት ላይ በሚገኘው የፕሬዝደንቱ ትራምፕ ኢንተርናሽናል ሆቴል ደጃፍ ቆም ያሉ ሲሆን ሰልፉ የተጠናቀቀው ዩናይትድ ስቴትስ የፍትህ ሚኒስቴር ደጃፍ ላይ ነው። የትራምፕ አስተዳደር በሰልፉ ላይ የሰጠው አስተያየት የለም። የእሁድ የሰንበት ትምህርት ቤት መምህር የሆኑት ኤረን ሺንግለር እኔ ፕሬዝደንቱ አጀንዳቸው ምን እንደሆነ አላውቅም፣ የማውቀው ፍትህን የሚያራምድ አጀንዳ አለመያዛቸው ነው ብለዋል።
ቆንጂት ታየን ለሳምንታዊው አሜሪካና ህዝቧ እናመሰግናለን። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ሌላው ሳምንታዊ ቅንብር ዲሞክራሲ በተግባር
የኬንያ ጠቅላይ ፍርድ ቤት ነሐሴ 2 ቀን 2009 ዓ.ም የተካሄደውን ፕሬዝዳንታዊ ምርጫ ውጤት ውድቅ አድርጎ አዲስ ምርጫ እንዲካሄድ ባለፈው ሳምንት ማዘዙ ይታወቃል። በዚያ መላ ሀገሪቱን ባስደነገጠ የፍርድ ቤት ውሳኔ መሰረት በምርጫው ማሸነፋቸው የታወጀው የወቅቱ ፕሬዝዳንት ኡሁሩ ኬንያታ በ60 ቀናት ውስጥ ከዋና የፖለቲካ ተቀናቃኛቸው ከራይላ ኦዲንጋ ጋር እንደገና ለስልጣን ይወዳደራሉ። ኦዲንጋ ምርጫው እንዲሰረዝ ለፍርድ ቤቱ አቤቱታ ያስገቡት ፕሬዚደንት ኡሁሩ ኬንያታን እንዲረዳ ተደርጎ ተጭበርብሯል በሚል ሲሆን ነጻው የምርጫና ድንበር ኮሚሽን እንዲፈርስ ጠይቋል። አንድ ፍርድ ቤት የፕሬዝዳንታዊ ምርጫ ውጤት ሲሰርዝና አዲስ ምርጫ እንዲካሄድ ሲወስን ብቻ ሳይሆን ፕሬዝዳንቱም ብይኑን ሲቀበሉ በአፍሪካ ፖለቲካ ታሪክ የመጀመሪያው ነው። ሌሎች የአፍሪካ ሀገሮች ከዚህ ምን መማር ይችላሉ? የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰለሞን ክፍሌ ነው ሁኔታውን በባለሙያ ያስገመገመው። ቀጥሎ ይቀርባል።
የፖለቲካ ተቃዋሚ ፓርቲዎች ጥምረት ናሳ ነጻው የምርጫና ድንበር ኮሚሽን በማጭበርበሩ ተግባር እጁ አለበት ሲል ከሶ በአዲስ አካል እንዲተካ ጥሪ አስተላልፏል። እንግዳዬን ሻለቃ ዳዊት ወልደ ጊዮርጊስ እንጠይቅ። ሻለቃ ዳዊት ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር፣ የኤርትራ ዋና አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር ነበሩ። አሁን በግል ያቋቋሙትን የአፍሪካ የጥናትና ምርምር ማዕከል ይመራሉ። በቅድሚያ ለትብብሮ ላመስግን ሻለቃ ዳዊት።
አመሰግናለሁ ሰለሞን።
እንዳልኩት ናሳ የራይላ ኦዲንጋ ጥምረት ፓርቲ የምርጫና ድንበር ኮሚሽኑ ፈርሶ አዲስ በሚመረጡ አባላት እንዲተካ ጠይቋል። የፍርድ ቤቱ ብይን ግን የሚለው ያለፈው ምርጫ የተካሄደው የሕገ መንግሥቱን መመሪያዎች በተከተለ ባለመሆኑ ውጤቱ ተሰርዞ ሌላ አዲስ ምርጫ ይካሄድ የሚል ነው። የኦዲንጋን ጥያቄ ወይም ቅሬታ በሙሉ አያሟላምና ብይኑ ሌላ ችግር አያስከትልም ወይ? ይሄ በራሱ ሻለቃ ዳዊት
ችግር ሊያስከትል ይችላል። ነገር ግን ፍርድ ቤቱ የፈረደው እንደገና ኤሌክሽን ምርጫ እንዲካሄድ በስልሳ ቀን ውስጥ እንዲካሄድ ነው የወሰነው። ሕገ መንግሥቱም የሚፈቅደው በስልሳ ቀን ውስጥ ምርጫው እንዲጠናቀቅ ነው። ምርጫው ቦርድ ጥፋተኛ ነው ብሎ አልተናገረም፣ አልወሰነም። ወይም ምርጫ ቦርድ መበተን አለበት ብሎ አልወሰነም ፍርድ ቤቱ። አሁን የሚያተኩሩት በስልሳ ቀን ውስጥ ምርጫውን ለማካሄድ ነው። ነገር ግን በስልሳ ቀን ውስጥ ምርጫ ቦርዱን አፍርሶ እንደገና አዲስ ኢሌክሽን ለማድረግ ጊዜም ስለማይኖር ፍርድ ቤቱም ያንን በዛ አተኩሮ ስላዘዘ አሁን የሚያተኩሩት በስልሳ ቀን ውስጥ ለማድረግ ነው። በስልሳ ቀን ውስጥ ካልተደረገ ደግሞ ችግር ይፈጥራል። ስለዚህ በስልሳ ቀን ውስጥ ለማድረግ እየሞከሩ ናቸው። አንዳንድ ችግሮች አሉ። በሁለተኛው ጥያቄ ላይ መልሰዋል።
በሌላ በኩል ምርጫው በራሱ ለኬንያ ከባድ ወጪን የሚያስከትል ውድ ተግባር ነው። ባለፈው ምርጫ ሀገሪቱ 480 ሚሊዮን የአሜሪካ ዶላር አውጥታለች። በሌላ በኩል ያለፈውን የጠቅላይ ፍርድ ቤቱን ውሳኔ ተከትሎ የብዙ አክሲዮኖች ገበያ ኪሳራ ገብቷል። አሁንም አለመረጋጋት ሊፈጠር ይችላል የሚል ስጋት አለና ነው። ይህንንስ እንዴት ያዩታል? ከኢኮኖሚ አንጻር
ትክክል ነው ሰለሞን፣ በወጪው አንጻር ከፍተኛ ወጪ ነው። ግን መመዘን ያለብን ይሄ ፍትህን በተግባር የማዋል ጉዳይና ወጪውን ነው። ይህን የፍትህ መጓደል የሚያስከትለው ምንድን ነው? ከዚህ ገንዘብ የበለጠ ነው ሊያስከትል የሚችለው። ይህ የፍትህ መጓደል ባለፈው ጊዜ በ2007 ዓ.ም እኔም እዛ ነበርኩኝ። ምርጫው በሚካሄድበት ጊዜ ወደ 2000 የሚጠጉ ሰዎች ህዝቦች አልቀውበታል። ከፍተኛ የሲቪል ጦርነት ሊፈጥር ይችል ነበረ። እንደምንም ታገደ። ነገር ግን እንደዛ አይነት ነገር እንዳይደገም ስለሆነ በህግ የበላይነት ህዝቡ አምኖ በሰላም መኖር እንዲችል የወጣውን ወጪ ማውጣት ተገቢ ነው ብሎ በማመን ነው እንጂ ኬንያ አሁን ባለችበት የኢኮኖሚ ሁኔታ ይህን ያለ ገንዘብ ለማውጣት ዝግጁ አይደለችም። ነገር ግን ከገንዘብ በላይ ከኢኮኖሚ በላይ የሰላም ነው በሀገር ውስጥና የዴሞክራሲ መስፈን የህግ የበላይነት እና የሰላም ደግሞ በሀገር ውስጥ እንዲመሰረት ለማድረግ የሚደረገው ጥረት በገንዘብ የሚተመን አይደለም።
ይሄ ወደ ዋናው ጥያቄ ያመራል። አንድ ፍርድ ቤት የፕሬዝደንታዊ ምርጫ ውጤትን ያውም ተቀማጩ ፕሬዝደንት ያሸነፈበትን ምርጫ ውጤት ሰርዞ አዲስ ምርጫ እንዲካሄድ ሲያዝ በአህጉሪቱ የፖለቲካ ታሪክ የመጀመሪያው መሆኑ ነው። እስቲ ይህንን ሂደት ይገምግሙልኝ። ሌሎች አፍሪካ ሀገሮች ከዚህ ምን ይማራሉ?
እኔ በአጋጣሚ ሆነው እኔ እስከ በዛ ባለፉት 25 ዓመታት የሰራሁት በአፍሪካ ውስጥ ሽብር በተፈጠረባቸው ግጭት በተፈጠረባቸው አገሮች ነው። በሁሉም ሀገር ሰርቻለሁ። ከሶማሌ ውስጥ ብቻ አልሰራሁም፣ ገብቼ አልሰራሁም። በሌላው ሀገር ግን ሽብር በተፈጠረባቸው ሀገሮች በሞላ ችግር በተፈጠረባቸው ጦርነት በተፈጠረባቸው ሀገሮች ሁሉ ሰርቻለሁ አማካሪነት። በሁሉ ቦታ በሽብርተኛና በቴሮሪዝም ካለው ጥያቄ ሌላ በሌላ መንገድ ጦርነት ወይም ግጭት የተፈጠረው ሁል ጊዜ በሀገር ውስጥ በዴሞክራሲ እጦት ነው። መሪዎች
ለዲሞክራሲ ተገዢ አለመሆናቸው። ህግ አለ ፍትህ የለም። በወረቀት የተጻፈ ህግ አለ ግን ወደ ተግባር የሚተረጎም ፍትህ ባለመኖሩ ዴሞክራሲ ባለመኖሩ መሪዎች ሁልጊዜ ስልጣን ላለመያዝ በሚያቆዩት ጥረት ህዝብን ህዝብ ማጋጨት በማዳከም ስለሆነ ያ እየታየ የውና በብዙ አፍሪካ ሀገር ግጭት አለ። ስለዚህ ዛሬ ኬንያ ያሳየችው ፍትህ ያሳየች ትክክለኛ ፍትህና በስራ አስፈጻሚ አካልና በፍርድ አውጪዎች በህግ አውጪዎች መካከል በህግ አስከባሪዎች መካከል ክሊር የሆነ ግልጽ የሆነ ልዩነት እንዳለ ነው። ይሄ በአፍሪካ ውስጥ ታይቶ አይታወቅም። ይሄ ነው ሰላም ሊያመጣ የሚችለው በአንድ ሀገር ውስጥ አንድ ህዝብ የህግ የበላይነት መኖሩን ሲያውቅ፣ የህግ መንግስት ራሱ የህግ ተገዢ መሆኑ የኮንስቲቱሽን ተገዢ መሆኑን ሲያውቅ ሰላም ይኖረዋል። በራሱ ኮንፊደንስ ይኖረዋል። በገዢዎቹ ላይ ይተማመናል። ሰላም ይኖራል። በዘር መካከል ያለ ልዩነት ይጠፋል። ዘር የህግ ተገዢ ነው። የማንም ዘር ይሁን የማንም ትራይብ አካል ይሁን ህግ የበላይ ስለሆነ በህግ ስር እንደሚተዳደር ሲያውቅ ህዝቡ አብሮ ይኖራል። ስለዚህ ነው የዚህ የውሳኔ ለአፍሪካ ትልቅ ምሳሌ ነው። ትልቅ የመጀመሪያው ነው። ኬንያ በ64 ዓመተ ምህረት ነው ነጻ ያወጣችው። 53 ዓመቷ ነው እድሜዋ። በዚህ በ53 ዓመቱ ከ45 በላይ ትራይብስ አሉ። ያንን ሁሉ አልፋ ወጣት አገር በአርቡ ከ40 በላይ ትላልቅ ብሔረሰቦች ያሉበት ሀገር ያንን ሁሉ አልፋ ይሄን ዛሬ ለአፍሪካ ብቻ ሳይሆን ለዓለም ትምህርት አስተማረች። ይሄ ትልቅ ነገር ለኢትዮጵያ። ኢትዮጵያማ አትማር፣ ምንም ጊዜ አትማር። ሌላው ይማር ይሆናል እንጂ ኢትዮጵያኖች የኢትዮጵያ መንግስትን ሳያቀርቱ አይደለም። ህግ የሌለበት ሀገርና ፍትህ የሌለበት ሀገር ሆና ግን ለሌላው ዓለምም አስተምራለች ኬንያ ለማለት ነው።
በመጨረሻም ፕሬዚደንት ኡሁሩ ኬንያታስ የፍርድ ቤቱን ብይን መቀበላቸውና መራጩን ህዝብ ለማረጋጋት ያሳዩትን ከፍተኛ የአመራር ብቃት እንዴት አዩት? ከጠቅላላው ድምፅ 54% ማግኘታቸው ተነግሯል።
አሁን እንግዲህ በደንብ አድርጎ ኡሁሩ ወጣት ሰው ነው፣ የአባቱ ልጅ ነው። ብዙ ትችት አለበት፣ ግን ያንን ትችቱን ወደ ጎን ትቶ ወዲያው ልክ ፍርድ ቤት እንደወሰነ ብዙ ጊዜ አልወሰደም። በፐብሊክ ወጥቶ ህዝቡን አረጋጋ። ሰምታችሁ እንደሆነ የተናገረው ንግግር ሰላም፣ ጎረቤት ለጎረቤት፣ ምንም ዘር ሁኑ፣ ምንም ብሔረሰብ ሁኑ፣ ወንድም እህቶች፣ ተጨባበጡ፣ ተረጋጉ፣ የፍርድ ቤቱን ውሳኔ አከብራለሁ፣ እቀበላለሁ፣ ምንም እንኳን ደስ ባይለኝ ብቃወመውም፣ ነገር ግን የፍርድ ቤቱን የበላይነት እና የህግ የበላይነትን አከብራለን፣ እንደገና ኤሌክሽን እንግዳለን ብሎ ደግሞ መልእክቱ በጣም ግልጽ ነው። ወንድማማቾች ናቸው፣ እህትማማቾች ናቸው፣ አባት፣ እናት፣ ልጆች፣ ሽማግሌዎች፣ የምንም ብሔረሰብ አካል ብትሆኑ፣ የማናቸውን ፓርቲ አካል ብትሆኑ ተባበሩ፣ ተስማሙ የሚል የሰላም መልእክት ነው ያስተላለፈው። አንድ ጊዜ ሰውን አረጋጋው፣ በዛች ቃል ብቻ አረጋጋው። ይሄም ደግሞ ትልቅ የበላይነት ነው፣ ትልቅ ደግሞ የመሪነት ችሎታ ነው። ይሄ በሌላው ሀገር አይታይም፣ ያሳዝናል። ነገር ግን ይመስለኛል አሁን በኦክቶበር 17 ነው የሚቀጥለው ኢሌክሽን፣ ምናልባት ትንሽ ችግር ይፈጥራል ብለን የምናስበው በ60 ቀን ውስጥ ያልተፈጸመ እንደሆነ ምን ይሆና ነው። 60 ቀን በጣም አጭር ነው እና መበርታት አለባቸው። በ60 ቀን ውስጥ ካልተፈጸመም እንደገና ጠባቂ መንግስት ሊቋቋም ነው፣ የኬርቴከር ገቨርንመንት ሊቋቋም ነው። ግን እዛ እንደማይደርሱ ነው ተስፋ አለን። ራሊያ ኦዲንጋም የኢሌክሽን ቦርዱ ይለወጡ ብሎ ብዙ ኢንሲስት እንደማድረግ እንደማይጫን ነው። ያ ከሆነና አሁን ባለው ኢሌክሽን ቦርድ ይካሄድ ከተባለ ጥሩ ያመጣል። ደስ የሚያሰኝ ነው። ትልቅ ዜና ነው ለአፍሪካ፣ ለዓለምም ትልቅ ትምህርት ነው።
ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ ትክልሙ።
የሳምንታዊውን ዴሞክራሲ በተግባር ነው የተከታተላችሁት አድማጮች። አዘጋጁን ሰለሞንና እንግዳውን ሻለቃ ዳዊት ወልደ ጊዮርጊስን እናመሰግናለን። አድማጮች፣ አሁን የመጨረሻው ቅንብር ሴቶችና ቤተሰብ። በቅርቡ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው መነሻው። ለሜሪጆ ኢትዮጵያ የሕፃናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልሞ የተሰናዳውን ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ሰጥቶታል። ይህንኑም ጥረት መነሻ በማድረግ የዝግጅቱን አስተባባሪ አቶ ተስፋውን አዱኛን፣ የሜሪጆ ዋን መስራችና ስራ አስኪያጅ ሲስተር ዘቢደር ዘውዴን እንዲሁም የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤን ቤተልሔም ከበደን ወዲህ ወደ ስቱዲያችን ጎራ ባሉበት አወያይተናል። የምሽቱም ባለፈው ሳምንት በሴቶችና ቤተሰብ ፕሮግራም መጨረሻ ላይ ሲስተር ዘቢደር ዘውዴ ከጀመሩት ነጥብ ይንደረደራል።
ረጅም ጊዜ ነው የፈጀብን። እያንዳንዱ ቤት መሄድ ከባድ ነው። የመስጠት ባህል በሌለበት ነው ይሄንን የጀመርነው። የመጀመሪያ ነው በኢትዮጵያውያን ተሰርቶ ሲመረቅ እና ምንም የውጭ ገንዘብ የለበትም እና ከዚህ ከዲያስፖራ ቴሌቪዥን የሚያዩበትን ክፍል ስፖንሰር አድርገዋል። አትኪችኑን ስፖንሰር አድርገዋል። ስቶሩን፣ ማብሰያውን፣ የማኔጀሩን ቢሮ፣ መታጠቢያ ክፍሉን፣ ወንዶች መታጠቢያውን ስፖንሰር አድርገዋል እና ይሄ የሚያሳየው ምንድን ነው? እያንዳንዱ ቢተባበር ትልቅ ስራ መስራት ይችላል። አሁን አዋሳ ላይ ተገንብቷል። ሌላም እንዲህ እናንተ ሀገር በየክፍለ ከተማ የሚባለው እዚህ በየካውንቲው አለ እና ደስ ይላል። አረጋውያኑ መጥተው አንብበው ተጠቅመው በልተው ጠጥተው ሲሄዱ እና የእኛ አዛውንቶች ደግሞ ይህችን የመሰለች ሀገር አስረክበውን ሲለምኑ ሲርባቸው ሲጠማቸው የሚያቸው ሲጠፋ ያሳዝናል። እና እንደ ውጭ የምትኖሩ ኢትዮጵያውያን ቀላል አይደለም። አንድ ዶላር ቀላል አይደለም። እና የተቸገረ ሰው መቼም አሁን መቃብር አፋፍ ላይ ያለ ሰው ምንም ነገር የሚያዩ የለም። ትምህርት መማር እየፈለገ ቤት ያለ ህጻን ልጅ ይጠብቃል ከኛ። ና እንደ አንድነታችን ኢትዮጵያዊነታችን በዲሲ ላይ አርቲስቶቹ እንዳሳዩን የንግዱ ህብረተሰብ እንዳሳየን እንደ አንድነታችንን ለህጻናቱ ና ለአዛውንቱ እናሳይላለሁ።
ሲስተር ለቢደር እዚህ ደረጃ ሊደርስልሽ በመቻሉ መቼም በጣም እንኳን ደስ ያለሽ እንላለን። ትልቅ ስራ ነው። ከገንዘቡ ሌላ በምን መታገዝ ይገባችኋል? ለዚህ የአረጋውያን መዋያ
ዘለቄታ ያለውም እንዲሆን አሁን ተጠናቀቀ ስራው አለቀ ማለት ወይም ደግሞ ስራውን በመስከረም ይጀምራል ማለት እርዳታ አይፈልግም ማለት አይመስለኝም። እንዲያውም እርዳታ ይጀምራል ጥያቄውና በዘለቄታ ውስጥ
አሁን ለምሳሌ ከተመረቀ 3 ወሩ ነው። ገንዘብ ስለሌለንም ነው ያልጀመረውና አሁን የሰራተኛ ማህበራዊ አዋሳውም የክልሉም እያየ ያለው እንዴት ዘላቂ ድጋፍ ዛሬ መጥተው በሉ፣ ጠጡ፣ ታከሙ፣ ነገ ደግሞ መዘጋት የለበትም እና ቋሚ የሆነ ገቢ ማስገኛ ያስፈልገዋል። ለምሳሌ እኛ አሁን 25 ብር 30 ብር ስፖንሰር አድርገው ሽሮ በልተው መታሻውን ታሽተው ሴራጅሙን ተጠቅመው ተኝተው ቡና ጠጥተው መሄድ ይችላሉ። ነገር ግን ዘላቂ የሆነ ድጋፍ እስከሌለው ድረስ የተገነባው ቆሞ ይቀራልና ይህ እንግዲህ ከእያንዳንዳችን ኢትዮጵያውያን የሚያስፈልገው ነው። አንድ አዛውንት ስፖንሰር ለማድረግ $18 ነው በደንብ ተጽናንተው ውለው ቤታቸውም ቢሆን አርፎ የሚሄዱበት። ሌላው ደግሞ የባለሙያዎች ድጋፍ ሲመጡ ደግሞ አንድ ነገር ይዞ መምጣት። አሁን ቱሪስቶች የሚገርመው የውጭ ሀገር ዜጎች በብዛት እኛን ይጎበኙናል። ኢትዮጵያውያንና ትውልደ ኢትዮጵያን በብዛት ወደ ኢትዮጵያ ይገባሉ። ግን እኛን እንደኛ አይነት ድርጅቶችን የማየት ልምዱ የለምና አንዷን ቀን እንደው አንድ ሰዓት እንደኛ አይነት ድርጅቶች ጋር እንደው ገብቶ እንዲህ ነው አኗኗራቸው የሚለው ማየት ቢጀምሩ። አሁን ብዙዎች ካዩ በኋላ ነው እንዲህም አለ እንዴ እኛ እስካሁን ብር አባክነናል ብለው ተመልሰው ስፖንሰር አድርገው ድጋፍ አድርገው የሚመጡትና በሙያም በጉልበትም በእውቀትም በገንዘብም መርዳት ይቻላል፣ አባል መሆንም ይቻላል። እና በዚህ መልኩ ቆም ብለን እኔ ውሳጣዊ አይናችን ንክፈት ነው የምለው።
ግርም ነው፣ ትልቅ ስራ ነው። ተስፋሁን፣ በርካታ የኪነ ጥበብ ባለሙያዎች መሳተፋቸውን እዚህ እንመለከታለን። ስማቸው ብቻ የተገለጸ ያለው ምስሎቻቸው ነው ያለው ብዙዎች ናቸውና ምናልባት ሁሉን ማስተናገድ የሚችል መድረክና ጊዜ መኖሩን እጠራጠራለሁ። ለማበረታታትም ጭምር በመሆኑ ምሳሌነቱም ስለሆነ ልቆ የሚታየው እዚህ ላይ እስኪ የተባበሩን የኪነ ጥበብ ባለሙያዎች ታዋቂዎቹንም እየመጡ ያሉትን አዳዲሶችንም የተወሰኑትን ግለጽልን። ማማን ጉልህ ስፍራ ነበረው፣ ጉልህ ተሳትፎ ነበረው።
በጣም ብዙ አርቲስቶች ያጋብዘን ነበረ፣ ከድሮ ከትልልቆቹም እንዲሁም ከአዳዲሶቹም። እንዳልኩ ያው ሁሉም ሰው አርቲስቶች መጥተዋል። የነበረን ሰዓትም ደግሞ የተጣበበ ነበረ። እንደገናም ሰውም እስኪመጣ ድረስ የሚለው የአርቲስቶችን መዘግየት ነገር ስለነበረ ከአርቲስቶች እነ አለም ከበደን ሰዓቱ መጠው እነ ሻምበል በላይ ትልልቆቹ ማለት ነው ቅድሚያ መጠው፣ በኋላም ደግሞ እንደነ ብርሃኑ ከአዳዲሶቹ ምነ ስንታየው ላፎንቴ አዎ እነ ራስ ባንድ መቼም እና የባህሉ ባንድ በጣም በጣም ነው የሚያስደስተው። ለምሳሌ ከባህል ባንዶቹ እንዳለ ከመጀመሪያውም ዝግጅት በባህል ስለነበረ እነ ጌታቸው ዋሽንግተን የሚጫወተው እነ ታዴ እናሹ ደርሜላ እነሱ አሁን ማሲንቆ የሚጫወተው ልጅ ክራር የሚመቱት እነሱ ሁሉ በሰዓታቸው መጥተው ፕሮግራሙ እንዲሳካ በጣም ያላሰለሰ ጥረት አድርገዋል። ራስ ባንድ እንዳልኳችሁ በኋላ ቀጣይ ነበረ እና ናዝሬት እነ እያዩ በላይ ሁሉም በዛ ቦታ ላይ ተገኝተው እነ ፋሲል ደግሞ ያው በጨረሻ ላይ ሰዓት ጨረታም የተለያዩ ፕሮግራሞች ስለነበሩን ያላስጫወት ናቸው አርቲስቶች ቢኖሩም በእውነቱ መቼም ሁሉም በፈቃደኝነት ነው የመጡት። ጊዜ ኖሮን ብናደርግ ኖሮ ከዚህ የበለጠ ማድረግ ይችላሉ። ወደፊትም ብትጠሩን ልናገዝ እንችላለን። ለምን አሁን ቅድም መጀመሪያም ዳነሳሁት የሜሪ ጆይ ስራ በጣም ተጠርቶ ሰው የሚመጣበት ሳይሆን ራሱ እኔም ግዴታዬ ነው ኃላፊነት ነው ብሎ የሚያደርገው ነገር ነው። ይሄ ማህበረሰቡን የመርዳት ጉዳይ ነው እና በአሁኑ ሰዓት ደግሞ የሚያስፈልገን መጀመሪያ መረዳዳት መቻል ነው። መሮው ማርገን የተነሳ ነው ሰው ለመርዳት ሰው መሆን በቂ ነው የሚለውን ነው። ከዛ መጨረሻ ላይ አንድ ነው እንደው ማከል የምፈልገው ነገር ሜሪ ጆይን በገንዘብ ብቻ አይደለም መርዳት። እዚህ ሀገር ቮለንተሪ እንደሚባለው ነገር እዛ የለም። በፈቃደኝነት የሙያዊ ገዛ ለምሳሌ ዌብሳይቱን በተሻለ እዚህ ባለው በቴክኖሎጂ ዲቨሎፕ ማድረግ እሱን ዶኔሽኖችን አክሰስ የሚያደርጉባቸውን ነገሮች እነኚህ አሁን በጣም በተለያየ ሙያ ያላቸው ሰዎች ይህንን የግድ ገንዘብ ብቻ አይደለም ልጅ በመርዳትን ብቻ ሳይሆን እኔ ለሜሪ ጆይ ይህንን አግዛለሁ ከዚህ ሆነው ዌብሳይቱን ሶሻል ሚዲያውን ፕሮሞሽኑን ምንም ነገር ትንሽ ነገር እገዛ ታደርጋለች።
የዛሬው በዚሁ ሊያበቃ ነው። በዛሬው ቃለ ምልልስ ድምጿን ያልሰማነውን የዘንድሯን የወጣቷን የሚስ ኢትዮጵያ ዩኤስኤን ቤተልሔም ከበደን ጨምሮ የውይይቱ ተሳታፊዎች እንግዶቻችንን አቶ ተስፋውን አዱኛንና ሲስተር ዘቢደር ዘውዴን ለጊዜያቸው እናመሰግናለን። የውይይቱ የመጨረሻ ክፍል በሁለቱ ፕሮግራሞች ሴቶችና ቤተሰብ እንዲሁም በራዲዮ መጽሔት በጣምራ የተዘጋጀ ነውና የመጨረሻውን ክፍል በራዲዮ መጽሔት በቀጣይ ፕሮግራማችን እናቀርባለን። ሁሉንም ለጊዜያቸው እናመሰግናለን።
አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የየመኑ ሰው ሰራሽ ተላላፊ በሽታ ሲል ይጀምራል የምሽቱ የአሜሪካ ድምጽ ራዲዮ ርዕሰ አንቀጽ። የመን ተወዳዳሪ በሌለው አይነት የሰብአዊ ቀውስ ውስጥ ትገኛለች። በተባበሩት መንግስታት ድርጅት መግለጫ መሰረት ከሀገሪቱ ህዝብ 17 ሚሊዮን የሚሆነው ብዙ ጊዜ ይራባል። ሌሎች 21 ሚሊዮን የሚጠጉ የሰብአዊ እርዳታ ፈላጊዎች ሲሆኑ 2 ሚሊዮን ሕፃናት በተመጣጠነ ምግብ እጦት ሳቢያ ጠውልገዋል። ከእነዚህ ውስጥ አብዛኞቹ ዕድሜያቸው ከ15 ዓመት በታች የሆኑ ልጆችና ከ60 በላይ የሆኑ አረጋውያን፣ በጠቅላላው 2000 የሚሆኑ ሰዎች ሞተዋል። ይህ በባክቴሪያ በተበከለ ውሃ አማካይነት የሚመጣ የኮሌራ በሽታ፣ የተቅማጥ፣ የሆድ ህመምና ከባድ የሰውነት ፈሳሽ ማድረቅን ያስከትላል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በጣም የሚያሳዝነው ደግሞ ይላል ርዕሰ አንቀጹ፣ በጣም የሚያሳዝነው ይህ ሰብአዊ የጤና ቀውስ ሰው ሰራሽ መሆኑ ነው። ከሦስት ዓመታት ግድም በፊት የሁቲ ሚሊሻዎች ዋና ከተማዋን ሰንዓን ሲቆጣጠሩ ጦርነት ተቀሰቀሰ። በየመን መንግሥት ጥያቄ መሠረት ከስድስት ወራት በኋላ በሳውዲ አረቢያ የሚመራ ጣምራ ኃይል የሁቲ አማጽያኑን ወደ ደቡባዊ ግዛቶች መስፋፋት ለመክታት በታቀደ ምሽጎቻቸውን ከአየር መደብደብ ጀመረ። እየተካሄደ ባለው ውጊያ እስካሁን 10,000 ሲቪሎች ተገድለዋል። ሚሊዮኖች ተፈናቅለዋል። የሕዝብ አገልግሎት መስጫ ተቋማት ፈራርሰዋል። ሕዝቡን ለመመገብ ከውጭ የሚገቡ ምርቶች ተቋርጠዋል። ዛሬ በየመን ንጹሕ የመጠጥ ውሃ ማቅረብ አይቻልም። ለኮሌራው በሽታ ፈጥኖ መሰራጨትም በአብዛኛው ምክንያት የሆነው ይኸው የሕዝብ አገልግሎት መስጫ ተቋማት መፈራረስ ነው። በበሽታው ሳቢያ በየመን በእያንዳንዷ ሰዓት አንድ ሰው ይሞታል። ደግነቱ ግን መድኃኒት ያገኙት ሁሉ መትረፍ ችለዋል። ከ27.5 ሚሊዮን የመናውያን ግን 15 ሚሊዮን የሚሆኑት በአሁኑ ወቅት መሠረታዊ የሆኑ የጤና አገልግሎቶች አያገኙም ይልና ርዕሰ አንቀጹ ይቀጥላል። የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ዩናይትድ ስቴትስ በየመን የተከሰተውን የሰብአዊ ቀውስ ለማስወገድ 467 ሚሊዮን ዶላር ለግሳለች። ምንም እንኳ አብዛኛው ገንዘብ ለምግብና መጠጥ ቢውልም ይበልጡን ገንዘብ የዋለው የኮሌራን ስርጭት ለመግታት በተያዘው ጥረት ላይ ነው። ይህን በየመን የተከሰተ ሰብአዊ ቀውስ ማስወገድ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ቀዳሚ ተግባር ነው ሲሉ የውጭ ጉዳይ መሥሪያ ቤት ቃል አቀባይዋ ሄደር ኖረት ተናግረዋል። በመላው ዓለም የሚገኙ ሸሪኮቻችንና የዓለሙ ማኅበረሰብ አባላት በሙሉ በቂ የምግብና መድኃኒት እርዳታውን ለየመን ለማቅረብ በተያዘው ጥረት እንዲተባበሩን ጥሪያችንን እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
በ19ና በ22 ሜትር ባንዶች ከአሜሪካ ድምፅ የአማርኛው አገልግሎት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራምም እዚህ ላይ አበቃ።
በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ፕሮግራም ይቀጥላል።